ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 15 2015 ዓ.ም ዝግጅታችን ጀመረ። እናስጠልን የተከበራችሁ አድማጮቻችን እንደምን አመሻችሁ። የምሽቱ አስተናጋጅ ኤደን ገረመው ነኝ። በዚህ ምሽት ይዘንላችሁ የቀረብነው የሙሉ ሰዓት ልዩ ውይይት ነው። ኢትዮጵያ የሰላም መንገዶች በሚል ርዕስ የተሰናዳው የአንድ ሰዓት ተኩል ውይይት እጅግ የተለያዩ ሐሳቦች ያሏቸው ትውልደ ኢትዮጵያውያን ሐሳቦቻቸውን በአንድ መድረክ ተገናኝተው ስቱዲዮ ተቀምጠው እንዲያንሸራሽሩ ጋብዘናል። የዚህን ውይይት የመጀመሪያ ክፍል ለዛሬ ለሬዲዮ አድማጮቻችን በድጋሚ ዘንላችኋል። ሙሉ ሰዓቱን ወደሚወስደው ውይይት ከመላፋችን በፊት ግን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በደቡብ ምስራቅ ኒጀር በናይጄሪያ ድንበር አቅራቢያ በተፈጠረ ግጭት 5 የቦኮ ሐራም ጂሃዲስት ተዋጊዎች መገደላቸውን እንዲሁም 2 የኒጀር ወታደሮች መቁሰላቸውን የአካባቢው ባለስልጣናት አርብ ዕለት አስታወቁ። ወታደሮቹ ከጂሃዲስት ተዋጊዎቹ ጋር የተጋጩት በዲፋ ክልል ውስጥ በሚገኙት ባግዊና ቾንጓ በተሰኙ ከተሞች ውስጥ ነው። ባለፈው ወር ክልሉን እንዲያስተዳድሩ የተሾሙት ሳሚን ዩኑስ እንዳሉት በአሁኑ ሰዓት ወታደራዊ ኃይሉ ሙሉውን አካባቢ እየተቆጣጠረ ነው። ለበርካታ ሳምንታት ግጭት ሳይታይበት የሰነበተው የዲፋ ክልል በዚህ ዓመት ከዮቤ ወንዝ በተነሳ ጎርፍ ከፍተኛ ጉዳት ደርሶበታል። ከቦኮ ሐራም ስጋት በተጨማሪ ኒጀር በምዕራብ በታላቁ ሰሃራ ከሚገኘው እስላማዊ መንግስት ጨምሮ ከሳሂሊያን ጂሃዲስት ቡድኖች ተደጋጋሚ ጥቃት ይደርስበታል። በዲፋ ክልል 300 ሺህ ናይጄሪያን ስደተኞችና ሌሎች ቦኮ ሐራምንና እስላማዊ መንግስት በምዕራብ አፍሪካ የሚያደርሰውን ጥቃት ሸሽተው የተሰደዱ የሀገር ውስጥ ተፈናቃዮች ይኖሩበታል። በዩናይትድ ስቴትስ አብዛኛው የሀገሪቱ ክፍል የተከሰተው ለህይወት አስጊ ቀዝቃዛ የአየር ሁኔታና አደገኛ የነፋስ ቅዝቃዜ መንቀሳቀስ ላልቻሉ መንገደኞች፣ ከቤት ውስጥ ለሚሰሩ ግለሰቦች፣ ከብቶችና የቤት ውስጥ እንስሳት ህይወት አስጊ ነው ሲል የሀገሪቱ ብሔራዊ የአየር ሁኔታ አገልግሎት ዛሬ አስታወቀ። መጓዝ ካለባችሁ ወይም ወደ ውጭ የሚያስወጣ ጉዳይ ካለባችሁ ተደራራቢ ልብስ መልበስ፣ ሙሉ የሰውነታችሁን ቆዳ በተቻለ መጠን መሸፈንና ለክረምት የሚያገለግሉ የደህንነት እቃዎችን በመኪናችሁ በማስቀመጥ ለከፍተኛው ቅዝቃዜ ተዘጋጁ ሲል የአየር አገልግሎቱ ባወጣው መግለጫ አስታውቋል። በአንዳንድ አካባቢዎች ከቤት ውጪ መሆን በደቂቃዎች ውስጥ ወደ በረዶነት ወደሚቀየር አየር ሊያጋልጥ እንደሚችልም አመልክቷል። በአሜሪካ መሰረታዊ አገልግሎቶችን አጠቃቀም የሚከታተለው ፓወር አውትሬጅ የተሰኘ ድረ ገጽ እንዳስታወቀው የኃይል መቆራረጥ ወደ 1.4 ሚሊዮን መኖሪያ ቤቶችና የንግድ ተቋማት በጨለማ እንዲዋጡ አድርጓል። በቴኔሲ ግዛት የሚገኘው ትልቁ የህዝብ መሰረታዊ አገልግሎት አቅራቢ ተቋም የጠፋው መብራት አርብ ዕለት ምሽት መመለሱን ቢያስታውቅም ህብረተሰቡ ኃይል እንዲቆጥብ አሳስቧል። በጆርጂያ ክፍለ ግዛት በአትላንታና በሰሜናዊው የግዛቱ አካባቢ የሚኖሩ በመቶዎች የሚቆጠሩ ሰዎችም እንዲሁ መብራት ያልነበራቸው ሲሆን ያለ ሙቀት ከዜሮ በታች ወደሆነ የንፋስ ቅዝቃዜ ሊጋለጡ እንደሚችሉ ተዘግቧል። በተጨማሪም ፍላይት አዌር የተሰኘው በረራዎችን የሚከታተል ድረ ገጽ አርብ ዕለት ወደ ዩናይትድ ስቴትስ እና ከዩናይትድ ስቴትስ ውጪ የሚደረጉ ወደ 5000 የሚጠጉ በረራዎች በቅዝቃዜው ምክንያት መሰረዛቸውን አስታውቋል። ይህም በርካታ መንገደኞች ነገ ለሚከበረው የገና በዓል ወደ ቤታቸው መሄድ እንዳይችሉ አስተጓጉላቸዋል። ወደ ሞቃታማ አካባቢዎች በከፍተኛ ሁኔታ እየገፋ የሄደው የአርክቲክ አየር በምስራቃዊው የአሜሪካ ክፍል በከፍተኛ ሁኔታ የተሰራጨ ሲሆን የሙቀት መጠኑ ከ25 እስከ 35 ዲግሪ ከአማካይ በታች እንደሚሆን የአየር ሁኔታ አገልግሎቱ ጨምሮ አስጠንቅቋል። የኢራን ጠቅላይ ፍርድ ቤት ሞት የተፈረደባቸውን 2 ተቃዋሚዎች ይግባኝ ተቀብሏል። የኢራን ጠቅላይ ፍርድ ቤት የሞት ፍርድ የተፈረደባቸው 2 ተቃዋሚዎች ከፍተኛው ፍርድ ቤት ጉዳያቸውን ያጣራበት ሂደት ጉድለት ነበረው በማለት የይግባኝ ጥያቄያቸውን መቀበሉን ነው የሀገሪቱ የፍትህ አካላት ዛሬ አስታወቁት። የፍትህ አካሉ ዜና ወኪል የሆነው ሚዛን የዜና አገልግሎት በመርመራ ጉድለቶች ምክንያት ጠቅላይ ፍርድ ቤቱ እንደገና እንዲመረመር ወደ ሰመሳሳይ ፍርድ ቤቶች መርቷቸዋል ሲል ዘግቧል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሚ መሰናዷችን ጋር መልካም ቆይታ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የቀዳሚ ምሽት ዝግጅት ነው። በመግቢያችን ላይ እንዳስተዋወቅነው አሁን በቀጥታ ወደ ውይይት ነው የምናልፈው። በአሜሪካ ድምጽ የቴሌቪዥን ስቱዲዮ 47 ወደ ተካሄደው ውይይት ልመልሳችሁ። አሉላ ከበደና አንግዶቹ ይቀበሉናል። መልካም ቆይታ።
ለድፍን 2 አመታት በዘለቀ የከፋ ግጭት ብዙ ጉዳት ደርሷል። በሁሉም አካባቢዎች የተፈናቀሉ ሚሊዮኖች ከስቃይና ከእንግልት የሚታደግ ደራሽና አጋዥ ዛሬ ይሻሉ። በአካልም በስነ ልቡናም ላይ የደረሰው ቁስልና ህመም ህክምናና እንክብካቤ ይሻል። ለዚህ ሁሉ ታዲያ ቁልፉ ሰላም ነው። የሰሞኑ ነፋስ ተስፋን የፈነጠቀ ይመስላል። ዘላቂና እውን ይሆን ዘንድ ምን ይጠይቅ ይሆን? ኢትዮጵያ የሰላም መንገዶች በዚህ ጥያቄ ላይ ተንተርሶ የተሰናዳ ዝግጅት ነው። በተለይ በውጭ ሀገር የሚኖረው ትውልደ ኢትዮጵያ በትውልድ ሀገሩ ላይ ሰላም እንዲሰፍን፣ አንድነቷና ሉዓላዊነቷ እንዲጠበቅ፣ ወደ ልማትና እድገት እንዲዘልቅ ሊያግዝ የሚችል ገንቢ ሚና ሊጫወት ይችል ይሆን? በግጭቶች ተጠምደው ከቆዩ የተለያዩ የኢትዮጵያ ማህበረሰቦች ወጣችሁ የተለያዩ ሐሳቦችም ያላችሁ ትውልደ ኢትዮጵያ ናችሁ። ፋይዳችሁ ምንድነው? ሐሳባችሁን አንሸራሽሩ። ግድያዎች እንዲቆሙ፣ ለሰላም ለአብሮነትና ለእድገት እንቅፋት ይሆናሉ የምትሏቸውን ሁነቶችና አድራጎቶች አጉልታችሁ ለማሳየት አማራጭ የምትሏቸውን መፍትሄዎች ሐሳቦች ለመሰንዘር እነሆ እድል የምታገኙበት መድረክ ነው። እንኳን ደህና መጣችሁ። መልካም የውይይት ጊዜ። የመድረክ ተወያይ እንግዶቻችን አቶ ሄኖክ አበበ የህግ ትምህርትም አጥንተዋል። አቶ ሄኖክ ከኢትዮጵያ ጉዳዮችም በጥናት ላይ ቆይተዋል። አሁን የሚኖሩት እና የሚሰሩት እዚህ ዋሽንግተን ዲሲ አካባቢ ነው። ወይዘሪት ማዓዛ ግደይ የዓለም አቀፍ ግንኙነት ባለሙያና ኦምና ትግራይ በተባለ የትግራይ ተወላጆች መብት ተሟጋች ዓለም አቀፍ ድርጅት የማህበረሰብ አደራጅ ናቸው። በትግራይ የመጀመሪያው የነጻ ሴቶች መብት ንቅናቄ ተባባሪ መስራችም ናቸው። ረዳት ፕሮፌሰር ኢታና ሀብቴ በተፈጥሮ አካባቢ ታሪክ፣ በኢትዮጵያና በአፍሪካ ቀንድ የፖለቲካ ታሪክ እንዲሁም በኦሮሞ የኢትዮጵያ ታሪክ ጽሑፎች ምርምሮችን ያካሂዳሉ። በጄምስ ማዲሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ኢታና የአፍሪካ ታሪክና የዓለም ታሪክ መምህርም ናቸው። የስካይፕ እንግዶቻችንም አሉ። ዶክተር ደረሰ ጌታቸው በኒውዮርኩ የዮና ኮሌጅ የህብረተሰብ ጥናት እንዲሁም እድገትና ጥናት ትምህርት ክፍል መምህር ናቸው። የማህበረሰብ የሰው ዘር የብሔረሰቦች ግንኙነት የከተማ አኗኗር ቤተሰብና ማህበረሰብ እንዲሁም ማህበራዊ ችግሮች ላይ ያተኮሩ ትምህርቶችን ያስተምራሉ። አቶ አለማየሁ ፈንታው የህግ ባለሙያና ተንታኝ ናቸው። በመቀሌ ዩኒቨርሲቲ ህገ መንግስታዊ ህግ ፌዴራሊዝምና የሰብአዊ መብቶችን አስተምረዋል። የግጭት ትንታኔና አፈታት ጥናት አዋቂም ናቸው። ዶክተር አለማየሁ ብሩ የፖለቲካ ፍልስፍና አዋቂ ናቸው። በቨርጂኒያ ግሎባል ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ ፍልስፍና አስተምረዋል። በውይይቱ ለመታደም እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንን እንኳን ደህና መጣችሁ። የሚቀጥለው አንድ ሰዓት ድረስ ሊዘልቅ የሚችለው ውይይታችን መልካም እንደሚሆን እናንተም ጥሩ ጊዜ እንደሚኖራችሁ ተስፋ አድርጋለሁ። እንኳን ደህና መጣችሁ። ዩናይትድ ስቴትስ ውስጥ የሚኖረው ትውልደ ኢትዮጵያ ከትውልድ ሀገር ውጪ ከሚኖረው ኢትዮጵያ ዳያስፖራ እጅግ ግዙፉ ነው። በዚህ ግዝፈቱና አሜሪካ በዓለም ፖለቲካና ምጣኔ ሀብት ውስጥ ባላት ቦታ ምክንያት ድምፁን ለዓለም አቀፍ ማህበረሰብ በክፉም በደጉም በማሰማት በኩል ጎላ ብሎ ይታወቃል። በቀውሱ 2 ዓመታት የተጫወተውን ድርሻ ያህል አሁን ሰሜን ኢትዮጵያ በሚስተዋለው የሰላም ድባብ ላይ ትርጉም ያለው ሚና ይኖረው ይሆን? አንዳንድ ትውልደ ኢትዮጵያ አሜሪካውያንን ጥቂት ሐሳቦች ያዘውን አጭር ቅንብር እናሰማና ወደ ዛሬው መድረክ እንመለሳለን። እነሆ
ዩናይትድ ስቴትስ ውስጥ የሚኖሩና የተለያዩ ማህበረሰቦች አባላት የሆኑ ብዙ ቁጥር ያላቸው ትውልደ ኢትዮጵያ በፌዴራል መንግስቱና በህወሓት መካከል ለሁለት ዓመታት የዘለቀውን ግጭት በሰላም ለመፍታት የተደረሰውን ስምምነት በደስታ እንደሚቀበሉ በተለያዩ አጋጣሚዎች ተናግረዋል። በእርግጥ የድጋፍም ይሁን የተቃውሞ ድምጽ ያላሰሙም አሉ። የትግራይ ተወላጁ አቶ ወልዳይ መስፍን የቨርጂኒያ ነዋሪ ናቸው። የጦርነቱ መቆም በአጠቃላይ ችግር ላይ ላለው የትግራይና የኢትዮጵያ ህዝብ በጣም ጥሩ ነው ብለው ያምናሉ። ግን ደግሞ ይላሉ
ጥፋተኛ የህግ ማቅረብ ሂደቱም ላይ ጥያቄ የሚያስነሳ ነገር ነው። በተጨማሪም የኤርትራ ሰራዊት አሁንም በትግራይ መሬት ላይ ነው ያለው። እንዲሁም ከስምምነቱ በኋላ መደረግ የነበረባቸው ነገሮች አሉ። የኢንተርኔት መከፈት፣ የስልክ ግንኙነት በጣም ቀላል ይሆኑ እነዚህም ስላልተሰሩ ይህ ሰላም ስምምነት እውነት ነው ወይ ነገሮች አሉ።
በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ህጻናት ባለፈው ሳምንት ሰላማዊ ሰልፍ አካሂደው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል።
ደስኒል ሀዚ ሰላም ሆይ
የሚያስደስተኝ ሰላም መኖሩ፣ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ ረሃብና ሞት የማይኖር መሆኑ ነው።
ሆኖም ይህንን የሰልፍ ዘገባ ያጠናቀረው አሶሺየትድ ፕሬስ የሰላም ስምምነት ላይ ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ በዘገባው አመልክቷል። ስለ ድርድሩ ግልጽነት፣ ተፈጻሚነትና የሀገሪቱ የሰላምና ደህንነት የአንድነቷና የሉዓላዊነቷም እጣ ፈንታ እንደሚያሰጋቸው የሚገልጹም ጥቂት አይደሉም።
ሁሉም ህዝብ ያወቀውና አገራችን ሁሉም የተሳተፈበት ድርድሩ ነው ግልጽ የሆነ ነገር ቢሆን በጣም ደስ ይለናል።
ቢሊሴ አማራ የሰሜን ኢትዮጵያን ሁኔታ አስመልክቶ የተሰማው ዜና መልካም ቢሆንም በአንጻሩ ደግሞ የምዕራብ ኦሮሚያ ነገር እንደሚያስጨንቃቸው ገልጸዋል።
ስፔሻሊ 4 አመት ይሄኛው አዲስ መንግስት ከመጣ ወዲህ ወደዛ አካባቢ በጣም የሚያስጠላ ነገር ነው እየታየም እየተሰማም ያለው።
ሲልቨር ስፕሪንግ ሜሪላንድ አካባቢ ያገኘናቸው አቶ ታዘብ የሽዋስ በውጭ ሀገር የሚኖረው ማህበረሰብ አንዱ የሌላውን ሐሳብ ለማዳመጥ ፈቃደኛ ካልሆነ ኢትዮጵያን ለማገዝ ያዳግተዋል ይላሉ።
ማንም ሊጠቀም አይችልም ከጥላቻ። ማንም ሊያተርፍ አይችልም ከጥላቻ። እያየነው ነው ያገኘነው ውጤት አይተነዋል። ጀስ ህዝባችን ነው የሞተ ያለው ሀገሪቱ ነው የተጎዳች ያለችውና።
የሎስ አንጀለስ ካሊፎርኒያ ነዋሪ የሆኑት ወይዘሮ ሶስና ውብሸት ደግሞ ጦርነት አደጋ ስላለው ማህበረሰቡ ለሰላም ህብረት ሊኖረው ይገባል ብለዋል።
ጦርነት መቆም አለበት። ለማንኛውም ሀገርም ሆነ ለህዝብ የሚረዳ የሚጠቅም ስላልሆነ የሚገዳደለውም የአንድ ሀገር ህዝብ ስለሆነ ይሄ መቆም ያለበት ነገር ነው እና ይሄ ጥሩ እድል ነው ወደ ሰላም የሚወስድ ብዬ ነው የማምነው።
የድርድሩ ነጥቦች በተገቢው ሁኔታ ግልጽ ሆነው አለመቀመጣቸው ለቀጣይ ግጭት መንስኤ እንዳይሆኑ የሚል ሀሳብ እንደሚያሰጋቸው ተናግረዋል።
የፕሪቶሪያውንና የናይሮቢውን የአፈጻጸም ስምምነት ተከትሎ መንገድ ተከፍቶ እርዳታ ወደ ክልሉ እየገባ መሆኑን ዓለም አቀፍ የረድኤት ተቋማት፣ የኢትዮጵያ መንግስትና የክልሉ አስተዳደር በተመሳሳይ ይፋ አድርገዋል። ሌሎችም የስምምነቱ ሂደቶች እየተካሄዱ መሆናቸው ተዘግቧል። በስምምነቱ መሰረት አገሪቱ ወደ ሰላም ጎዳና እንድትመጣ የተያዘው ጥረት እንዴት ይገመገም ይሆን? ከወይዘሪት ማዛል ጀምር።
አመሰግናለሁ ለግብዣው። ያው እንደተባለው ጦርነት በጣም መጥፎ ነገር ነው፣ ለማንም አይበጅም። በጣም መጥፎ እንደሆነ ደግሞ እኔም ፐርሰናሊ ቤተሰቦቼም እኔ የመጣሁበት ክልልም ላለፉት 2 አመታት እንዲሁ በወሬ ብቻ ሳይሆን ኑረን አይተነዋል። በሚሊዮኖች የሚቆጠሩ ንጹሃን ዜጎች ሞተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል፣ አብያተ ክርስቲያኖች የእምነት ተቋሞች እንዳለ ወድመዋል። ትግራይ ላለፉት 30 እና ከዛ በላይ አመታት ኢትዮጵያ ውስጥ በነበረው አንጻራዊ የሆነ ሰላም ጊዜ ውስጥ የትግራይ ህዝብ ፈርቶ ሰርቶ ለፍቶ ያከማቸው ሀብት እንዳለ ወድሟል ማለት ነው። ይሄንን በታሪክ ብቻ ሳይሆን እንዳልኩት ኑረን ስላየ ነው። ጦርነት ምን ያህል አስከፊ እና መጥፎ እንደሆነ እናውቃለን። ለዛም ነው ከመጀመሪያውኑ ጀምሮ ያሉት የፖለቲካ ልዩነቶች በመወያየት ብቻ እንዲፈቱ፣ በጦር መሳሪያ የሚፈታ ነገር እንደሌለ ሁላችንም አካደሚሻኖች፣ የማህበረሰቡ አካላቶች በሙሉ ሲናገሩ ነበር። እሱ ሳይሆን ቀርቶ ወደ ጦርነት ተገባና ህዝባችን አለቀ። ስለዚህ አስከፊ እንደሆነ እናውቀዋለን፣ ኑረንበታል። ሰላም እንዲመጣ እንፈልጋለን። አሁን የተፈረመው ስምምነት የሚባለው ያው እንግዲህ በተለያዩ ሰዎች የተለያየ አመለካከት ሊኖር ይችላል። እኔ በግሌ ስምምነቱ ወደ ጦርነት እንድንገባ ያስገደዱንን ነገሮች ኮሌክቲቭሊ የኢትዮጵያ ማህበረሰብ ሁሉንም ያሉትን ጥያቄዎች በደንብ የሚመልስ ስላልሆነ ለጊዜው ትንሽ ፋታ ቢገኝም ተመልሰን ወደ ነበርንበት እልቂት እንዳንገባ ህብረተሰቡ እንዳይጨፈጨፍ ስፔሻሊ ደግሞ ማይኖሪቲ ግሩፖች ተመልሰው ወደ ነበርንበት ሁለት አመት አስከፊ ጊዜ እንዳይገቡ እንሰጋለን እንፈራለን ምክንያቱም ሰላም ተብሎ እየተጀመረ ነው ግን የውነት ጥያቄዎች አልተመለሱም አሁንም ማለት ነው።
አመሰግናለሁ ወይዘሪት ማዓዛ። የመክፈቻ ጥያቄያችን ለሶስታችሁም ነው እንግዶቻችን። በተመሳሳይ ሁለቱ ወገኖች በስምምነቱ የደረሱበትንና ለማስፈጸምም ቁርጠኛ መሆናቸውን የገለጹበትን ይህን ውሳኔ እስካሁን ኡን ካደረጉት አንጻር እንዴት ይገመግሙታል? አቶ ሄኖክ የርሶ ነው ቀጣዩ።
እሺ አመሰግናለሁ። ሂደቱን ስናየው መልካም ነው ማዛ እንዳለችው ማለት ነው ላይክ እዚህ ደረጃ ራሱ መደረሱ ጥሩ የሚባል ነው ግን የሰላም ስምምነት መፈረሙ ብቻውን ወደ ኋላ እንዳንሄድ ወደ ተመልሰን ወደ ጦርነት እንዳንገባ የሚያደርግ ጉዳይ አይደለም። ስምምነቱ መፈጸም መቻል አለበት። ስትፈጽመው ደግሞ በቅን ልቦና ነው መፈጸም ያለበት። ስምምነቱ ላይ ምናልባት ፕሪቶሪያ ላይ የተፈጸመውን ስምምነት አይታችሁት ከሆነ አንቀጽ 12 ላይ ጉድ ዊል የሚል አለው ጉድ ፌዝ የሚል ማለት ነው። ቅን ልቦና ነው። በቅን ልቦና ከተፈጸመ ፖለቲካል ዊል ካለ ፖለቲካዊ ፍላጎት ካለ ነው ያ ነገር መሬት ላይ ወርዶ ማህበረሰቡ ሊጠቀም የሚችል። ቅን ልቦና ከሌለ የፖለቲካዊ ፍላጎት ከሌለ የምትሾልክበት መንገድ ብዙ ነገር አለ። ምናልባት ስሜ የፈረመው ቲፒኤልኤፍ ነው ወይ ትግራይ ኮምፓተንት ነው ወይ ቲዲኤፍ ነው እያልክ ነገሮችንም ልታመሰቃቀል ትችላለህ። ፖለቲካል ዊል የሚባል የፖለቲካዊ ፍላጎት ከሌለ በተለይ ሚሊታሪው ላይ ያሉት ፖለቲካው ላይ ያሉት ጋኑን የያዙት ሰዎች እነሱ ናቸው የሚያስፈጽሙት። እነሱም ነው ሲፋለሙ የነበረ ግን ደግሞ አዳፋው ላይ ወይ ዳፋው ደግሞ ንጹሃን ላይ ነው የነበረ ማለት እና እነዚህ ፓወር ላይ ያሉት ሚሊታሪውም ላይ ፖለቲካውም ላይ ያሉት ፖለቲካል ዊል ከሌላቸው እና ቅንነት ከሌላቸው እና እንዲፈጸም ካላደረጉ አሁንም ተመልሰን ወደኋላ እንሄድ እንችላለን። እስካሁን ባየነው ስጋት አለኝ ግን እስካሁን ባየነው መንገድ በተለይ በኢትዮጵያ መንግስት በኩል እየተደረገ ያለው ነገር የሂማኒታሪያል የሆኑ ነገሮች ሰርቪሶች እንዲጀመሩ እርዳታዎች መድኃኒቶች እንዲገቡ እየተደረገ ያለበት መንገድ አለ። ነገር ግን በዛኛው ወገንም ወታደሮችን ወደኋላ ወደ ቀያቸው እየመለስን ነው ያለን ዲስኢንጌጅመንት የሚባለውን ፕሮሰስ ጀምረናል ግን አንዳንድ ነገሮች አሉም ይባላል። ሶ ስቲል ፖዚቲቭ ነገር አለ። አውንታዊ የሆነ ሁኔታ አለ ግን ምንትና አይደለም አሁን ማረጋገጫ አይደለም። የሆነ ሂደት ላይ ደርሶ ሊመለስ ይችላል።
በሂደት የሚታይ ነው ማለት
ነው። ከተመለሰ ደግሞ አስቸጋሪ የሚሆን የመጀመሪያው የሰላም ስምምነት ከፈረሰና ወደ ጦርነት የምንሄድ ከሆነ ከዛም በኋላ የሚመጣው ደግሞ በህይወትም በኮስትም በታይም በጣም ኮስት የሞን ነገር ሊኖር ስለሚችል ይሄንኑ አጥብቀን ብንይዝ መልካም ነው ብዬ አስባለሁ።
በጣም አመሰግናለሁ አቶ ሄኖክ። ዶክተር ኢታና ወደ እርሶ ነው የምመጣው። ስምምነቱ ሁለቱ ወገኖች ተገዥነታቸውን ቢያረጋግጡም ጦርነትን ይሃል የብረት ዋጋ ቢያስከፍልም በርግጥ ይሰምር ይሆን ተጨማሪ ደም መፋሰስ ማስቀረት ይቻል ይሆን ሲሉ ዘለቄታውን የሚጠይቁ ወገኖች አሉ። አሁን የመድረኩ ተዋዮችም በአንጻሩ ባነሱት ደረጃ ይህን በተመለከተስ የእርሱ አስተያየት ምንድን ነው?
አመሰግናለሁ አሎላ። እንግዲህ የስምምነቱ አፈጻጸም ዘላቂነቱን ስንመለከት ብዙ ነገር ውስጥ ሊወስደን የሚችል ነገር ነው ስለ ዘላቂነት የምናወራ ከሆነ ማለት ነው። ምክንያቱም ዘላቂ ሰላም ማምጣት እንደዚሁ ፊርማ ስለተፈረመ ዶክመንት ስለተቀያየሩ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም። እኛ ራሳችን ስንነጋገር ስንወያይ እቺ ሀገር ያለፈችበት ያለውን ሁኔታ እውቅና ሰጥተን ተነጋግረን መነሳት ነው ያለብን። ያንን ነገር እውቅና የሚሰጥ ስምምነት ከሆነ ስለ ዘላቂ ሰላም ማውራት ይቻላል። ለምሳሌ አሁን ባለፉት ሁለት አመታት ውስጥ ትግራይ ላይ የተፈጸመው ጦርነት የሚባል ነገር ነው? በርግጥ ጦርነት ብለን የምንገልጸው ነገር ነው ወይ? እንደኔ ጦርነት የሚባል ነገር ሳይሆን የዘር ፍጅት ተብሎ ሊገለጽ የሚችል ነገር ነው እና የህዝቡን ህመም የህዝቡን ችግር ማውራቱ ራሱ የዘላቂነቱ የስምምነቱ አካል ነው የሚሆነው። ዋናው አንዱ እሱ ነው። ሁለተኛው ነገር ሰሜን ኢትዮጵያ ላይ ወይ ደግሞ ትግራይ ላይ የተፈጸመው ጦርነት እና አሁን ደግሞ ስምምነት አለ ካልን ለኢትዮጵያ ሰላም የሚሰጥ ብቸኛ ስምምነት እሱ ሊሆን አይችልም። ምክንያቱም አገሪቷን መላው አገሪቷ ችግር ያለችው አሁን እዚህ ቁጭ ብለን እኔና አንተ سنነጋገር سنወያይ በመቶ ሺዎች የሚቆጠሩ ሰዎች ከምዕራብ ኦሮሚያ ወረዳዎች ተፈናቅለው ወደ ከተማ እየገቡን አሁን سنነጋገር ጉጂ ላይ እንደዚህ ነው ማዕከላዊ ኦሮሚያ ላይ ምዕራብ ኦሮሚያ ላይ እንደዚህ ነው ሁሉም ቦታ ችግር አለ። ይሄንን ሁሉ እይታ ውስጥ ያስገባና ያገናዘበ ነገር ማምጣት መነጋገር ስንችል ነው ስለ ዘለቄታን ማውራት የምንችለው። ትግራይን በተመለከተ ግን አሁን የመጣው ፋታ ቢያንስ ቢያንስ ለተሰደደው ለተፈናቀለው ህዝብ እፎ ኢታሊያ መጣ የሚችል ነገር ነው ለመጀመር ራሱ ማለት ነው። ነገር ግን እቺን ብቻ ተናግሬ አቆማለሁ። በአጠቃላይ የኢትዮጵያን ችግር መመልከት ከፈለግን ፍላጎቱ ካለ ለመነጋገሩ ራሱ ፍላጎቱ ካለ ስር መሰረቱ ምንድነው የሀገሪቷ ችግሮች የሚሉትን አንድ በአንድ አንስተን ማውራት ነው ያለብን። ለምሳሌ ይሄ ጦርነት የተደረሰው ምክንያት አለ። 2018 በአውሮፓ አቆጣጠር ማለቴ ነው እዛ ተስፋ የተጣለበት ፖለቲካዊ ሽግግር መፍረሱ ወደ ጦርነት ሀገሪቷን የወሰደው እሱ ነገር ደግሞ የፈረሰበት ዋና ምክንያት አለው። ታሪካዊ አመጣጥ አለው። ፖለቲካዊ ፍላጎቶች አሉ። የሚጋጩ የሚወዳደሩ ሐሳቦች ሀገሪቷ ውስጥ አሉ ወደ ጦርነት የወሰደው ማለት ነው። ይሄ ደግሞ ከሀገሪቷ አመሰራረት ጀምሮ ታይና ለድርድር የሚቀርብ ነው። አሁን ቅድም አንድነት ስትል ሰምቼ ነበር። አንድነት ራሱ ኢትዮጵያ የምንለው ራሱ ለድርድር መቅረብ ያለበት ጉዳይ ነው። ተነጋግሮ ውይይት ካስፈለገ ክርክር ካስፈለገው ሰላም ይምጣ ከተባለ ሁሉም ነገር ለድርድር ይቅረብ መቅረብ አለበት ባይ ነው። በዛ መልኩ ነው ዘላቂ የሆነ ነገር ማምጣት የምንችለው።
ወደ ስካይፕ መስመር ልሂድና ዶክተር አለማየሁ ቀዳሚው ጥያቄ ለርሶ ነው። በተለይ እጅግ የከፋ አልቂት ያስከተለውን ጦርነትና በተለያዩ ሀገሪቱ ክፍሎች የሚፈጸሙ ግድያዎችን ተከትሎ በሁሉም ወገን እጅግ የተካረረ ሁኔታ ተመልክተናል። እንዳለመታደል ሆኖ ግን የተፈጠረው መቃቃርና በጸም መታየቱ እንግልት በበዛበት ህዝብ ዘላቂ ሰላም ላይም ማጥላቱ አልቀረም። ግለሰቦች ይልቁንም ደግሞ ሊቃኑ የሚያራምዱት የጥላቻ ስሜት እንደተባለው የማህበረሰቦችን አብሮ መኖር አደጋ ላይ የጣለው ከሆነ አንድ አገር አንድ ምድር ላይ መኖራቸው ላይቀር ወይንም አንዱ ሌላውን አጥፍቶ ላይጨርስ ከዚህ ሁሉ ጥላቻ ትርፉ መጨረሻው ግቡ ምንድን ነው? ዶክተር አለማየሁ
ስለ ጥላቻ አይደለም ስለ ሰላም ብናወራ ጥሩ ነው። የሰላም መንገዶች ስለተባለው የሰላም መንገድ አንድ ነው ያለው ብዬ ነው የምገምተው። መንገዶች ካልን ፓራሌልም ሊሆን ይችላል እና ኢምፕሊኬሽኑ ትንሽ ጥሩ አይደለም። አሁን የተደረገው መንግስትና በቲኬሌ መካከል የተደረገው ስምምነት እርግጥም ሰላም አጭሯል፣ ተስፋን ፈጥሯል በመላው የኢትዮጵያ ህዝብ ዘንድ። ግን በጣም ፈጣን እና መብረቃዊ በሚባል ደረጃ ፈጣን በመሆኑ ምክንያት እንደው ለማመን ቸግሯል ህዝቡ። ምክንያቱም ድንገት የተፈጠረ ነገር ነው። በጠላትነት ተፈርጆ ሲጨራረስ ነበረ ኃይል በአንድ ጊዜ የሰላም ሰባት ሆኖ በአንድ ጊዜ እንዲህ መውጣቱ ማመን እስከሚያቅተን ድረስ አድርሶናል ሁላችን። አሁን የሆነው እንግዲህ ስምምነቱ ሰላም መፍጠር ይባላል እንጂ ሰላም ገና ነው። ሆስቲሊቲ ሴሴሽን ወይም ደግሞ የተኩስ ማቆምና ጥላቻ የመዝራት እንዲቆም የሚል ነው ስምምነት የተደረገው። ይሄ ማለት ምንድን ነው? ቫዮለንስ ይቁም ነው። ቫዮለንስ መቆም ሰላም አይደለም በራሱ ምንድነው እንደውም የሚሆነው አውንታዊ ሰላም ነው የሚሆነው። ማለት ቫዮለንስ ባለመኑ ሰላም አለ ነው እንጂ ሰላምን ከውስጡ ሰልፍ ጀነሬቲቭ በሆነ መንገድ ማሳደግ አይደለም። ስለዚህ ኔጋቲቭ ነው። ኔጋቲቭ ፒስ ነው ማለት ይቻላል። ይሄ ሆስቲሊቲ ማቆም ኔጋቲቭን ወደ ፖዚቲቭ መለወጥ የሚቻለው በጣም ብዙ ርቀት መሄድ ይፈልጋል። ይሄንን ኦፖርቹኒቲ መጠቀም ያስፈልጋል። በተለይ ቅድም ብዙ ሰዎች እንዳነሱት ለዚህ ጦርነት ምክንያት የሆነ ዋና መሰረታዊ ምክንያቶችን አድሬስ ማድረግ በጣም ይጠበቃል ብዬ ገምታል። ይሄ ብዙ አገር ውስጥ አፍሪካ በተለይ ብዙ ሰላም ተፈጥሮ እንደገና መልሶ እንትን ፈርሷል። የጦርነት ፓተርንና ሎጂክ ይታወቃል። የሰላም እንደዚህ አይነት ሲፈጠር ግን አይታወቅም። ቀላማም ሊሆን ይችላል።
መልካም አመሰግናለሁ ዶክተር አለማየሁ። እንግዲህ በርከት ያሉ ጥያቄዎችን እንድናስተናግድ በዝግጅቱም የተካተቱ ብዙ ሐሳቦች አሉ። ከአድማጮች የሚጠየቁ እዚህ ካላችሁ ታዳሚዎች የሚጠየቁ አሉና አሁን ከተጠበቀው በላይ ረዘም ያለ ሰዓት ነው ተሳታፊዎች ወሰዳችሁት። በተቻለ መጠን በቀጥታ ለተጠየቀው ጥያቄ መልስ በመስጠት አጭር በማድረግ ተባበሩን። ወደ ሁለተኛው እንግዳ አሻገራለሁ። ዶክተር ደረሰ ወደ እርስዎ ነው የምመጣው። በተለይ ደም መፋሰሱን ተከትሎ ስለተባባሰው የጥላቻ ስሜትና ስለደቀነው ፈተና ምን ይላሉ? ህዝቦችን አብረው የሚያኗኑር ጤናማ ሁኔታስ እንዴት ይፈጠራል?
አመሰግናለሁ አሉላ። እንዲሁም የአሜሪካ ድምፅ የኢትዮጵያ ቋንቋዎች ፕሮግራም ዴስክ ይህን ጉዳይ በማዘጋጀቱ እና እኛንም በመጋበዙ ላመሰግን እወዳለሁ። ይሄ ጦርነት 2 ዓመት ፈጅቷል። በግምት ከግማሽ ሚሊዮን ህዝብ በላይ ኢትዮጵያውያን በብሔረሰብ ከሄድን ትግሬዎች፣ አማሮች፣ አፋሮች፣ ኢትዮጵያ መከላከያ ሰራዊት ውስጥ ያሉ የተለያዩ ብሔር ብሔረሰብ አባላት እንዳለቁ እንሰማለን። ጦርነት ብዙ የሰው መፈናቀል፣ የህፃናትና የእናቶችን ሞት፣ በሴቶች ላይ የሚደረግ ጥቃት እንዳደረሰ ሁላችንም እናውቃለን። ይሄ ጥቃት፣ ይሄ መከራ፣ ይሄ ስቃይ በሁሉም ኢትዮጵያዊ ቤት በር ያንኳኳ ስቃይ ነው። ይሄንን ስቃይ ለማለፍ ለመሻገር እንግዲህ የመጀመሪያ እርምጃ የሚሆን የሰላም ስምምነቱ ተደርጓል። አይ ቲንክ የሰላም ስምምነቱ ጦርነቱን ተኩሱን ለማቆም ሆስቲሊቲውን ለማቆም ይረዳል። ግን ቅድም እንደተባለው ዘላቂ የሆነ መፍትሄ ለኢትዮጵያ ለማምጣት መጀመሪያ እንጂ መጨረሻ አይደለም። እዚህ ላይ 3 ነገሮች ቢደረጉ መልካም ነው ብዬ አስባለሁ። አንዱ ምንድን ነው? እንደ ህዝብ እንደ ኢትዮጵያውያን እርስ በርሳችን የተጣላንባቸው የተጋጨንባቸው ብዙ ነገሮች አሉ። እነዚህን የግንኙነት መስመሮች የተበላሹ መስመሮች ማስተካከል ግድ ይላል። ቤተሰብ ፈርሷል፣ የእምነት ተቋማት ፈርሰዋል፣ ትምህርት ቤቶች ፈርሰዋል፣ ጤና ተቋማት ፈርሰዋል። እነዚህን ሁሉ መልሶ የመገንባትና የማስተካከል ኃላፊነትም ይገባናል። ሪስቶር ሪቢልድ ማድረግ አለብን። ትልቁ ግን መፍትሄ መስሎ የሚታየኝና ያልተሰራ የቤት ስራ የምለው የኢትዮጵያ የወደፊት የፖለቲካ ስርዓት ምን ይሆናል የሚለው ነገር እውነተኛና ግልጽ የሆነ ውይይት ተደርጎበት ህገ መንግስታዊ ስምምነት ላይ አልደረስንም። ኢትዮጵያ የብሔር ብሔረሰቦች እስር ናት፣ እስር ቤት ናት፣ ኤምፓየር ናት፣ ሀገራዊነቷ እና ሉዓላዊነቷ አሁንም ጥያቄ ውስጥ ነው የሚሉ ወገኖች አሉ። በተለያየ ብሔረሰብ የተደራጁ እስከ መገንጠል ድረስ የሚጠይቁ ኢትዮጵያ እንደ ማንኛውም ሀገር በኃይል፣ በንግድ፣ በህብረተሰብ መፋሰስ ሞቢሊቲ የተፈጠረች ዘመናዊ መንግስት ሆና የወጣች ሀገር ናት። ዴሞክራሲያዊ አልሆነችም። መብቶችን ለዜጎች በእኩልነት አካፍለን ነገ የምንገነባው ሀገረ መንግስት ስቴት ያስፈልገናል ብለው የቆሙ ወገኖች አሉ። በእነዚህ 2 ትርክቶች መካከል ያለው የማያባራ ግጭትና ክርክር ነው ወደ ጦርነት ያደረሰን። ጦርነቱ ጋር ሳንደርስ እውነተኛ የሆነ መፍትሄ ማምጣት ይገባናል ባይነኛል።
መልካም አመሰግናለሁ። ለተከታዩ ጥያቄ አቶ አለማየሁ ፈንታውን ልጋብዝ። አቶ አለማየሁ፣ በግጭት ብዙ መከራ ማስተናገድ ስለተገደዱ ህዝቦች በሰላም አብሮ የመኖር እጣ ምን ይላሉ?
አመሰግናለሁ አሉላ ለአጠቃላይ ለቪኦኤ የአፍሪካ ቀንድ ፕሮግራም አዘጋጆች ድሉን ስለሰጣችሁኝ ለማመስገን ወዳለሁ። እንደሚታወቀው ፕሪቶሪያ እና ናይሮቢ ላይ ትልቅ እምርታ ነው ማለት እንችላለን። ሲካሄድ የነበረውን ደም አፈሳሽ ውጊያ ማስቆም መቻሉ ትልቅ ነገር ነው። ካሉት 4 የሰብአዊ እገዛ ማድረሻ ኮሪደሮች 3ቱ ተከፍተው እርዳታ ለተቸገረ ህዝብ መድረስ ጀምሯል። በሁለቱም ወገን በጎ ፈቃድ ሙሉ በሙሉ ስምምነቱ ተግባራዊ ይሆናል ብዬ ተስፋ አድርጋለሁኝ። እስካሁን ድረስ በጥሩ ሁኔታ ፕሮግረስ እያደረገ ነው ያለው። ይህንን ነው ልንምችለው እስካሁን ነው።
አመሰግናለሁ። እንግዶቻችን ሁላችሁንም አመሰግናለሁ። ሌሎች በቀጥታ የሚቀርቡ የተመልካች ጥያቄዎች ካሉ በሌላ ጥያቄ እመለሳለሁ። ወደፊት ሊያስኬዱ ይችላሉ የሰላም መንገዶችና የመፍትሄ ሐሳቦችን ይሰጣሉ የሚባለው ጉዳዮች ላይ እናተኩራለን። ታዳሚዎች ጥያቄ እንድታነሱ በመጀመሪያ ዙር 3 ጥያቄዎችን እንቀበላለን። ኋላ ላይ ደግሞ ሰፋ ያለ ሰዓት ውስጥ የብዙዎቻችሁን ጥያቄ እናስተናግዳለን። ብዙ ጥያቄዎችን ነው ማየው ኋላ ልጀምር። መጨረሻ ያሉት ከመጨረሻ ሁለተኛው
ያ አመሰግናለሁ ሄኖክ ባላለሁ ቪኦኤ አመሰግናለሁ ይሄን ዝግጅት በማስተናገዳቸው። አጠር ያሉ ሁለት ጥያቄዎች አሉ። መጀመሪያ ለዶክተር ኢታና ነው። ሁለተኛው ሁሉንም የፈለገው ሰው ሊመለሰው ይችላል። ዝርዝር ጥያቄ ማምጠይቀው ሁለት ነገሮች ነው ዶክተር ኢታናንም ጠይቀው። የመጀመሪያው ጥያቄ ምንድነው? ትግራይን በተመለከተ ያነሱት ነገር አለ። ጥሩ ነው የተፈጸመው ችግር የደረሰውን ሰብአዊ መብት ቀውስ ተክሷል። ወለጋው ስለተ የተፈጠረ ስላለው የአማሮች ጭፍጨፋ ምንም አላሉ። ለምን እንደያለ ፉክክሩ ስለመግባት አይደለም ይሄን ነገር ማነሳው። ብዙ ጊዜ ይሄን ትሬንድ ያለ ስለሚመስለኝ ነውና ከዚህ በፊት ይሄን ነገር አንጸባርቀው ከሆነ ሊመለሱት ይችላል። ሁለተኛውና ግን ዋናው ጥያቄ ኢትዮጵያን ችግር ለመፍታት በስቴቱን ሀገረ መንግስቱን በተመለከተ ራሱ እንደ ሀገረ መንግስት ድርድር ላይ ሊቀርብ ይገባል የሚል ሐሳብ አንስተዋል። ይሄ ከዚህ በፊት አዲስ ሐሳብ አይደለም፣ በተደጋጋሚ ይነሳል። ለኔ ግን ድርድር ማለት ምናልባት ሊያብራሩት ይችላሉ። ድርድር ጥሩ ሐሳብ አይመስለኝም። የጉልበተኞች ጨዋታ ነው ድርድር። አሁን በዚህ በጦርነቱ ላይ ያየነው ነገር እሱ ነው። ጉልበት ያለው ሰው የሚፈልገውን ያደርጋል። ያ በዛ መንገድ ኢትዮጵያ ውስጥ ያለው የፖለቲካ ተዋጽኦ ደግሞ አሁን ባለው ሁኔታ በብሔር የተዋቀረ በመሆኑ አሁንም የብሔሮች የጉልበት ጨዋታ ወደሚያሸነፈ ብሔር የሚፈልገውን የሚያገኝበት አይነት መንገድ ውስጥ ሊያስገባን ይችላል ብለው አያስቡም ወይ? ይሄን እንዴት ይመለከቱታል? ለሁላችሁም የማነሳው በዘላቂነት የኢትዮጵያ ችግር እንዴት ሊፈታ ይችላል ብላችሁ ታምናላችሁ? ችግሩን አውቀናል፣ እንዴት ይፈታል ብላችሁ ታምናላችሁ? አመሰግናለሁ።
መልካም። የመጀመሪያው ለርሶ በቀጥታ ስለተደረገ ዶክተር ኢታና አርሶን ላስቀድም፣ ሌላውን ክፍት እናደርጋለን።
ጥሩ። እንግዲህ ሁለት ጥያቄ ነው ጠየቀው። አንደኛው ወለጋ ውስጥ የተገደሉ ያሉ አማሮችን አላነሳህም የሚል ነው። እኔ በአጠቃላይ ያለውን ነገር ነው የተናገርኩት እንጂ እከሌ እከሌ አላልኩም ለጊዜው። ይሄንን በየዘርፉ እንነጋገር ከተባለ ግን ምን እየተፈጸመ እንደሆነ የመጀመሪያ ደረጃ ኢንፎርሜሽን ይዘን መነጋገር እንችላለን። ስለዚህ አሁን እየተደረገ ያለው ምዕራብ ወለጋ ላይ፣ ምስራቅ ወለጋ ላይ፣ ሆሮ ጉድሩ ወለጋ ላይ እየተደረገ ያለው በአጠቃላይ የታጠቀ ኃይል ነዋሪዎች ላይ የሚያደርገው ጦርነት ነው። ዋና ግጭት ያለው ይሄ ነው። ታጣቂዎች ከየት የመጡ? ከአማራ ክልል የዘመቱ ታጣቂዎች መጥተው የሚዋጉት ጦርነት ነው ያለው አሁን እኔ እናንተ ስንነጋገር ማለት ነው። እስከ አሁን ሰዓት ድረስ ከአማራ ክልል የመጡ ዘማቾች አሉ፣ የታጠቁ ሰላማዊ ህዝብን የሚያጠቁ። በዚህ መሃል የአማራ ህዝብ ተጎድቷል፣ ያኛው ተጎድቷል። ጦርነት ከተነሳ ሁሉም ይጎዳል። ግን ያኛውን ለምን አላነሳም ላልከው እኔ ጠቅለል ያለውን ነገር ነው የተናገርኩት። አማሮች መጎዳታቸውን አለመጎዳታቸውን ብዙ የጠለቀ ነገር ስለሌለ ወረራ ግን እንዳላቃለሁ አንድ እሱ። ሁለተኛው ኢትዮጵያ የሚል ነገር ለድርድር መቅረብ አለበት የሚለው ነገር የጉልበተኞች ነው የሚል እኔ ጉልበቱ እኔ አይታየኝም በበኩሌ። ለድርድር መቅረብ አለበት ያልኩት ምንድን ነው? ዶክተር ደረሰ ቅድም ያነሳው ነገር ነው። ተወዳዳሪ ተፎካካሪ የሆኑ ሐሳቦች አገሪቷ ውስጥ አሉ። ለጦርነት አገሪቷን የጋበዘው ይሄ ነው። ላለፉት 50 60 አመታት እሱ ነው። ይሄ ወደ ግጭት አመርቶ የማያልቅ ከሆነ ወደ ድርድር መቅረብ አለበት ያልኩት ለዛ ነው። አመሰግናለሁ።
መልካም፣ አመሰግናለሁ። በነገራችን ላይ ታዳሚዎች ራሳችሁን አስተዋውቁ ጥያቄያችሁን ስታቀርቡ። ይሄንንም ሌላውንም ግራና ቀኝ የሚታዩ ሐሳቦች እንዳሉ ይታወቃልና አንድ አይነት ሐሳቦች ብቻ በመድረኩ እንዳናስተናግድ ኋላ ላይ እንመጣለን። ለሁለተኛ ጥያቄያቸው ለሁለተኛ ጥያቄ ድልስት በተቻለ መጠን ራሳችሁን አስተዋውቁ። እሺ፣ ይቀጥሉ።
ስሜ ታምራት ብሪ ይባላለሁ። ያለኝ ጥያቄ ለአንዳችሁ ሊሆን ይችላል እና አሁን በዚህ ሰዓት ላይ ሆነን ስለ ሰላም መንገዶች ማውራት መጀመራችን ኦሮሚያ ውስጥ ጦርነት እየሆነ ያለ ትንሽ እንትን ይመስለኛል ማለት ነው። ትንሽ የተሳሳተ አካሄድ ይመስለኛል። ምክንያቱም የሚፈልገው ሰላም ኢትዮጵያ ውስጥ ከሆነ ሁሉም ቦታ ጦርነት መጀመሪያ መቆም አለበት። ስለዚህ ብዙ ሰዎች ዘመዶች ጓደኞች የተገደሉባቸው ቤታቸው የተቃጠለባቸው ሰዎችን አቃለው ጫካ ውስጥ ሚኖር ቤታቸው ከቤታቸው ወጥተው ምናም ማለት ነውና አንድም ቀን መንግስት አይነገርላቸው ማለት ነው። እና ይሄ ለእናንተ የምጠይቀው ይሄ አካሄድ የተሳሳተ አይደለም ወይ? ኢን ዘ ሎንግ ራን ለሰላም ኮንዱሲቭ ይሆናል ወይ? ኦርማልካ ያለው እንትን ኢግኖር ማለት
መልካም ግጭቶች ይባሉበት ዘለቀታ ያለው ሁኔታ ሊመጣ ይችላል ወይ ነው የሚሉት። ምናልባት ወደ ስካይፕ እንግዶቻችን ሊሄድ አቶ አለማየሁ እርሶ ልጋብዝ።
ሁለት አለማየሁ ስለናለን
አቶ አለማየሁ ፈንታው የግጭት አፈታት ተንታኝም ጭምር ስለሆኑ
እግዚአብሔር ይስጥልኛል ብላ እንግዲህ ኢትዮጵያ የገባችበት ግጭት እጅግ ከፍተኛ የሆነ ህገ መንግስታዊ ቀውስ ነው። ይሄ ተኩስ አቁም የምንለው ለዘላቂ ሰላም የመጀመሪያው ስቴፕ ነው እንጂ የመጀመሪያው እርምጃ ነው እንጂ ዘላቂ ሰላም ያመጣል ማለት አይደለም። ነገር ግን ይሄንን አንድ እርምጃ ወስደን ወደ ዋናው ስቴጅ ስንመጣ የኢትዮጵያ ህገ መንግስታዊ ንድፍ ወይ ደግሞ ምን ነው ማለት ነው ህገ መንግስታዊ አርክቴክቸሩ ሲንግል ፖይንት ኦፍ ፌለር ነው ያለው። ይሄ በህገ መንግስት ቋንቋ አይደለም በክላውድ ኮምፒውቲንግ ቋንቋ ነው ሪዚሊየንት ኤንት የሆነ ዘላቂ ሰላም የሚያረጋግጥ የፌደራል ስርዓቱ አባላት ተመጣጣኝ ቁጥር እና ተመጣጣኝ ሳይዝ ያላቸው ሲሜትሪካል የሆነ ህገ መንግስታዊ ንድፍ ያለው ፌደሬሽን ያስፈልጋል። ሶ ምንድነው ዘላቂ ሰላም ላይ ሊያመጣን የሚችለው ህገ መንግስታዊ ሪፎርም ነው።
መልካም መልካም አመሰግናለሁ አቶ አለማየሁ። በፌስቡክ ከደረሱን አንድ ሁለቱን እንመልከት። ዩናይትድ ስቴትስ በኦሮሚያ ያለውን ሁኔታ ለምን በዝምታ ማየት መረጠ ይችላል? አዩ ደሬሳ የተባሉ የአፋን ኦሮሞ አድማጭ ከፌስቡክ ገጻችን ላይ ያሰፈሩት ጥያቄ ለዚህ ቀጥታ ምላሽ የሚሰጥ አካል እዚህ መድረክ ላይ ባለመኖሩ የተጠየቀውን በውጭ ሀገር የሚኖሩ ኢትዮጵያውያን አስተያየት ነውና ጥያቄያቸውን መቀበላችንን ገልጠን ወደ ተከታዩ እናልፋለን። ጸጋ ተስፋ የተባሉ ሌላ አድማጭ ያሰፈሩት ጥያቄ ደግሞ እንዲህ ይነበባል። የህዝብ ጥያቄ መሰረት ያላደረገ በመሪዎች ብቻ የሚደረግ ስምምነት ግቡን ይመታል ይላል። ለዚህ ጥያቄ ምላሽ አሁንም ከስካይፕ መላሾቻችን ጋር ልቆይና እንግዲህ ስብጥሩን ያቀያየርኩ ሄዳለሁ። ዶክተር አለማየሁ
አመሰግናለሁ። ጥሩ ጥያቄ ነው። ጥያቄው ይሄ ነው። በኢትዮጵያ ውስጥ ወይም በመላው አፍሪካ ውስጥ ጊዜ ሚስ የምናደርገው ይሄ ህዝቡን ያማከለ ወይም ህዝቡን ያሳተፈ አመለካከት የለም ጊዜ የኤሊቶች ነው። ኢቭን በኤሊቶች ደረጃ የአሁኑ ስምምነት የተደረገው ልክ እንደ ሌላኛው አፍሪካ ሀገሮች ውስጥ ሁሉ ሰላም ስምምነቱ ፈርሶ እንደገና ጦርነት ሪላፕስ ሊያደርግ ይችላል ብለን እየፈራን ነው ያለው። እነዛም ደረጃ ምክንያቱም አንዳንድ መሰረታዊ የሆኑ ስምምነቱን ጋራንት የሚያደርጉ ስምምነቱን ዘላቂ ሊያደርጉ የሚችሉ አንዳንድ መሰረታዊ የሆኑ ኢንስቲትዩሽናል የሆኑ ነገሮች አልተካተቱም እና ይሄ በጣም ያስፈራል። ሪላፕስ ደግሞ ካደረገ ከነበረው ክራይሲስ የበለጠ ስለሚሆን ነው በዚህ ላይ አጽንኦት ማድረግ የፈለኩት። እና በኤሊቶቹ መካከል ቢሆን ማለት ብዙ ነገር ግልጽ አይደለም። ብዙ ነገር ለምሳሌ ምንድነው የውጭ ሀገር ኤርትራ ኃይል ነው ማለት ነው። የውጭ ሀገር ኃይል በኢትዮጵያ ውስጥ መኖሩ እያለ ያንን ማን ነው ኃላፊነቱ የሚወስደው? በዚህ ሰላም ስምምነት እንዲካተት ማን ነው ስምምነቱ ኃላፊነቱን የሚወስደው? ምንም ነገር የለም። አሁን ከተስማሙ በኋላ ከኢፒኤልኤፍም ከስልጣን ከወረደ መሳሪያውንም ከተፈታ በኋላ አንዱ ኃይል ሌላኛውን ለመደፍጠት ቢነሳ ምንድን ነው ጋራንቲ? እና ትራንዚሽናል ሴኩሪቲ ይሄ ምንድን ነው? ትራንዚሽናል አግሪመንት የሚባል ሁልጊዜ ይደረጋል። እንደዚህ አይነት አግሪመንት የለም። ስለዚህ ይሄ ያስፈራል። በጠቅላላው የህዝቡንማ እዚህ ውስጥ መካተት በጣም የቅንጦት ጥያቄ ነው። ኢትዮጵያ ውስጥ
እንግዲህ ግራና ቀኝ ሀሳብ የተለያየ ሀሳብ አላችሁ በሚል ነው ከተለያየ ማህበረሰብ ክፍሎች የጋበዝናችሁ። የተለያየ ሀሳብን ማስተናገድ ስለሚኖር ዶክተር ደረሰ እርሶን ላስከትል።
ይመልሳለሁ። አመሰግናለሁ አሉላ። የትኛውም ሀገር ዘመናዊ ፖለቲካ የሚመራው በልሂቅ ዴሞክራሲ የሚባለውን ስርዓት ከሌሎቹ ተመራጭ የሚያደርገው ብቸኛው ምክንያት ህዝብ የምንለው ልሂቆቹን ስለሚመርጥ። ስለዚህ ፕሪቶሪያም ላይ ኋላ ናይሮቢም ላይ በህዝባዊ ወያኔ ሓርነት በኢትዮጵያ ፌዴራል መንግስት መሀል የተደረገው ድርድር በልሂቃን መዋቅር መሆኑ ሊያስገርም አይገባም። ተፈጥሮ ነው። ህዝቡ የሚፈልገውን ነገር በተለይ መብቶች በተመለከተ የግለሰብ መብትም ይሁን የወል መብት መንግስት ምን ያህል ስልጣን ኑረው የፌዴራል መንግስት መሆኑ የክልል መንግስት የክልል መንግስታት ምን አይነት ቅርጽ ኑራቸው የሚለውን አይነት ዝርዝር ነገር ለመወሰን ግን ህዝቡ በህገ መንግስቱ ላይ ቀጥተኛ የሆነ ድምፁን ማሰማት፣ ያ የጨዋታው ደንብና የጨዋታው ስርዓት በህዝብ ውሳኔ በህዝብ ምርጫ መደረግ አለበት። ህገ መንግስት የማስተካከልም ወይም የተደረገውን አሁን ያለውን ህገ መንግስት የማስተካከልም ከዛ ደግሞ አዲስ ስርዓት የማቋቋምም ነገር የምንለው በሙሉ በህዝብ ውሳኔ መጽደቅ አለበት። ኢትዮጵያ ውስጥ ብዙ ህገ መንግስቶች ከአፄ ኃይለ ሥላሴ ጊዜ ጀምሮ ተጽፈዋል። በመንግስታት ይጻፉና ህዝቡ ላይ ይጫናሉ እንጂ ህዝቡ ድምፁን ሰጥቶ ደግፎ አላለም። የመጨረሻ ህወሓት በ1983 ስልጣን ከያዘ በኋላ የጻፈውንም ህገ መንግስት ጨምሮ አውቃለሁ። ይሄ ህገ መንግስት በጣም ውብ ነው፣ መብት የሚሰጥ አፈጻጸሙ ላይ ነው የሚሉ ብዙ ሰዎች አሉ። ግን እውነቱን እንነጋገር፣ ይሄ ህገ መንግስት በህዝብ ውሳኔ ሌጂትሜት የሆነ ሆኖ የመጣ ውል አይደለም ባይ ነኝ።
መልካም፣ አመሰግናለሁ። አሁን ደግሞ በኢትዮጵያ የሚገኙ አድማጮቻችን ወዳደረሱን ጥያቄዎች ነው የምንሄደው። በቪዲዮ ከደረሱን መካከል የአንዱን እንከታተል።
በሀገራዊ ስምምነቱ ከብሔርና ከማንነታቸው ባለፈ ለሀገራችን መሰረታዊ ለሆኑ የፖለቲካ ችግሮች ምን መፍትሄ አላቸው? ምንስ አስተዋጽኦ እያደረጉ ነው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ በተለይም ለተማሩት ወይም ኤሊት ለምንላቸው ነው። በዚህ የሀገራዊ ስምምነት አጀንዳ ውስጥ ምን አይነት የመፍትሄ ሀሳቦችን ወይም ጥናቶችን ለዚህ ለፖለቲካዊ ችግር መፍትሄ ይሆናል ብለው ምን አይነት የመፍትሄ ሀሳቦችን አዘጋጅተዋል ወይም ደግሞ አቅርበውልናል የሚል ነው። አመሰግናለሁ።
ወይዘሪት መዓዛ፣ ይህን ጥያቄ ለእርስዎ ነው የማደርገው።
አመሰግናለሁ። መጀመሪያ ያው ከብሔራችሁ በዘለለ ማየት ትችላላችሁ የሚለው ይመስለኛል ጥያቄው። እሱን በማየት ኢትዮጵያ ሰላም እንዲኖራት ምን መደረግ አለበት የሚለው አይ ቲንክ ፋንዳሜንታሊ ጥያቄ ችግር አለበት። ምክንያቱ ብሔር መጥፎ ነገር አይደለም። ባለፉት 2 ዓመታት እንዲሁም ለበጣም ብዙ ጊዜ ሲሰራበት የቆየ ተረክ ነው ይሄ፣ ብሔርን እንደ መጥፎ ነገር ማየት። እኔ ትግራዊት ሁኜ ነው የተፈጠርኩት፣ ሌላ ሰው መጥቶ የሰጠኝ ማንነት አይደለም። ስለዚህ ትግራዊት ሁኜ ኢትዮጵያ ውስጥ እንድኖር ከተፈለገ ትግራዊት መሆኔን እንድጠላ እንድተው መደረግ የለብኝም። መፍትሄም ሊሆን የሚችለው እኔ ማንነቴን የሚቀበል አይነት ሀገር መኖር አለበት፣ የሚቀበል አይነት ስቴት ኤንድ ሲስተም መኖር አለበት። ስለዚህ መጀመሪያ ሰላም እንዲኖር ከሆነ እኔ በማንነቴ ተከብሬ መኖር መቻል አለበት። እኔም እንዲሁ ሌሎች ብሔር ብሔረሰቦችን ማክበር ይኖርብኛል ማለት ነው። ስለዚህ ሰላም እንዲመጣ ከሆነ መጀመሪያውኑ የሰዎችን በተፈጥሮ ይዘነው የመጣው ማንነታችን መከበር መቀበል መቻል አለበት ስቴቱ ማለት ነው። ሁለተኛው መፍትሄ ሊሆን ይችላል ምንድን ነው ለሚባለው ጥያቄ መጀመሪያ መፍትሄ ሊሆን የሚችለው አካውንታቢሊቲ መኖር አለበት። አካውንታቢሊቲ ከመምጣቱ በፊት ግን የተሰሩ ግፎች፣ የተፈጸሙ በደሎች፣ የህግ ጥሰቶችን አክኖሌጅ ማድረግ አለብን። ትግራይ ውስጥ የተፈጸመው የዘር ማጥፋት ጄኖሳይድ ነው። እሱን አክኖሎጅ ካላደረግን እሱን ካልተቀበልን እሱን ወደ ኋላ ተተን እንደው ያለፈውን ግዝም ብለን ሸፋፍነ ነው እንለፍ ከተባለ ዘለቃዊነት ያለው መፍትሄ አይመጣም። ሁለተኛው ነጥብ መጨመር ፈልጋለሁ because የኛው በጣም የሚያስፈልግ ስለሆነ ነው። ከተጠያቂነትና ከፍትህ በተጨማሪ አሁን መሬት ላይ የተደረገ ያሉትን ግፎች መቀበል መቻል አለብን። ኤርትራ አሁንም ትግራይ ውስጥ ነው ያለችው። ኤርትራ አሁንም ሽሬ እንዲሁም የዌስተርን ትግራይ ላይ እስካሁን ድረስ ሲፈጽሙት የነበሩት ግፎችን እየፈጸሙ ነው ያሉት። ህዝብ እየገደሉ ነው፣ ሴቶችን እየደፈሩ ነው፣ ንብረት እያወደሙ ነው። የአማራ ስፔሻል ፎርስም አሁንም ትግራይ ውስጥ ነው ያለው። ስለዚህ እነዚህ አካሎች ከማይመለከታቸው ቦታ ውስጥ ገብተው ሲሰሩት የነበሩትን ወንጀሎች ካላቆሙና ካልወጡ መፍትሄ ሊገኝ አይችልም።
መልካም እንግዲህ ግራና ቀኝ ቀድም እንዳልኩት የሁላችሁንም ሐሳብ ማምጣት አለብንና ይሄን ጥያቄ ለሁላችሁም ላድርግ። አንድ የማንነትን ወይም የብሔር ማንነትን ማጥላላት ወይ ውድቅ ማድረግ ሳይሆን እሱን ይዞ ከዛ በላይ መሆን ይቻላል ወይ ስለሌሎችም ማሰብ ይቻላል ወይ በሚለው መንፈስ እናልባት የተለየ ሐሳብ ካለዎት አቶ ሄኖክ።
ያ አመሰግናለሁ። ቀደም ብለውም በተነሱት አንዳንድ ጥያቄዎችን ለመናገር ፈልጋለሁ። አንድ አርቲክል ጽፌ ነበር which is like የኢትዮጵያና የትግራይ ጦርነት double edged sword ነው። ኢትዮጵያ ላይ እንትን ያለ በሁለት ስል የሆነ ቢላ ነው። አንድ ትግሬ ቢሞትም ኢትዮጵያናት እየተጎዳች አለች። ከዚህኛውም አንድ ወታደር ቢሞትም ኢትዮጵያናት እየተጎዳች አለች። በምንም መልኩ ብንሄድ ኢትዮጵያናት እየታረደች ያለች። አሁን ልናስብ የሚገባ እገሌ ሞተ ከሚለው መንፈስ መውጣት መቻል አለበት። እዚህ ያለን ከማን ጋር ነው? ኢትዮጵያዊ ካልሆኑት ጋር ነው አብረን እየኖርን ያለን። ስንት ኢትዮጵያዊ ያልሆነን ያለ ሰው ሀገር መተን ኢትዮጵያዊ ካልሆኑት ጋር አብረን ተወዳጅተን እየሰራን እየኖርን ባለበት ሰዓት ውስጥ እዛኛው ኢትዮጵያ ሀገራቸው ውስጥ ግን አፈር ገፍተው የሚኖሩ ገበሬዎች አይገሌ ነው የሞተ ሰው ስለሌለው አልጨነቅም ማለት አለብን ወይ? ሶ ልጁ አሁን ጥያቄ ሲያነሳ ከብሔራቹ በዘለለ መንገድ አንድ ሰው ምክንያታዊ ከሆነ ሰባዊነት የሚሰማው ከሆነ ቋንቋ፣ ሃይማኖት ወይም የሚባሉ የማንነት አይደንቲፋይ ማድረጊያ ነገሮችን ብቻ ይዞ መቀጠል የለበትም። ከዛ በተሻገረ መንገድ ለሰው ልጆች በሙሉ ወይም ለኢትዮጵያውያን በሙሉ ሀዘኔታ ሊያሰማ ይገባል በሚል ነው መታየት መቻል ያለበት ማለት ነው። ከዛ እና ሁላችንም የሞትን ስለሆነ ምክንያቱም የትም አይወስደንም። እገሌ ብቻ ነው የሞተ ብለን ያንድን ቡድን መሞት ብቻ ምናስተጋባ ከሆነ መፍትሄ ልናመጣ አንችልም ነው። ሁሌ ማልቀስ ነው። ዛሬ አንድ ቡድን ያለቅሳል፣ ነገ ሌላው ቡድን ያለቅሳል፣ ከነገ ወዲያ ሌላው ቡድን ያለቅሳል። ከየልቅሶ አዙሪት ውስጥ ነው ልንገባ የምንችል ነው። ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን፣ የአንዳችን ህመም ለሌላችን ህመም ሊሆን ይገባል ነው። በተለይ ውጭ ሀገር ያለን ሰዎች የሰው ሀገር ላይ የሰው ዲሞክራሲ ላይ የሰው ኢኮኖሚ እየተጠቀምን ያለን ሀገራቸው ውስጥ የሚኖሩ ማህበረሰቦች ግን ያንን እድል እንዲያገኙ መንፈግ የለብንም ነው። ምናልባት አንድ ነገር ማለት ፈልጋለሁ።
በጣም ባጭሩ ያድርገው።
ያ እሺ። አይ ኤርትራ ተመልሳ ስላለ መውረሯ የሚለው ፕሪቶሪያ ላይ ምናልባት ዶክተር ያነሱት ጥያቄ ስላለ ነው። የፕሪቶሪያ አግሪመንቱ ላይ ከታየ የኢትዮጵያ መከላከያ ሰራዊት ከሀገር ውስጥና ከውጭ የሚደርሱ ትንኮሳዎችን ለማስቆም መብትና ግዴታ አለበት የሚል አንድ አንቀጽ አለና ሁሉም ነገር የኢትዮጵያ መከላከያ ሰራዊት ኃላፊነት ነው ሊሆን የሚገባ እንጂ ያንድ ክልል ጉዳይ ወይም ያንድ ቡድን ኃይል ብቻ መሆን የለበትም ነውና አለ መፍትሄ ለማለት ነው።
መልካም ግራና ቀኝ ሐሳቦችን አስተናግደናል። ሌሎች ጥያቄዎችም ስላሉ በሌላ ጥያቄ ለቀራችሁት መልሳለሁ። ሌላ የአድማጭ ጥያቄ እንከታተልና ጥያቄዎቹን ዳግባቡ ዶክተር ኢታናም በስካይፕ ያሉ ሌሎች እንግዶቻችንም ይመልሳሉ። በቪዲዮ ወደ ቀረበው ሌላ ጥያቄ እንለፍ።
በአግራችን ሰላም ውስጥ ዳስፎራዎችም ገብቶ የእምነት አባቶችን ጠይቆ ሰላሙን ለማረጋጋት ምን አይነት ነገሮችን ሊያመቻቹ ይችላሉ የሚል ጥያቄ አለኝ።
መልካም ወደ ስቱዲዮ ያላችሁትን ላጠናቅና ወደ ስካይፕ መልሳለሁ። ዶክተር ኢታና
ባጭሩ ለመመለስ እኔ አሁን ችግሮቹን ስናወራ በመኞት እንዳንዋጥ ነው እኔ ፍራቻ። የምንመኘው ነገር አለ። አንደኛ ሰላም ነው የምንመኘው። አሁን ወንድሜ ስካይፕ ላይ ያወራው ስለ ኢኮኖሚ እድገት ነው። አዎ ችግር በጣም ስለበዛ ስለ ኢኮኖሚ ነው ያወራው። ሰላሙንም በተመለከተ ምን ልትረዱ ትችላላችሁ ነው። አሁን እኔ በመኞት እንዳንዋጥ ብዬ በንግግራችንም የፈራሁት ምንድነው እየተነጋገርን ያለነው ሉዓላዊነቱ ስለተሰበረ አገር ነው፣ ስለተረበሸ አገር ነው። አሁን የኢትዮጵያ ድንበር የቱ ጋር ነው ያለው? የሚታወቅ ነገር የለም። የኢትዮጵያን ጉዳይ እኮ ከዚህ በፊት ግጭትም ቢኖር ሰላምም ቢኖር የሚወስነው አብዛኛውን ማዕከል ላይ የተቀመጠ ኃይል ነበር። በጣም ትልቁ ችግር ሉዓላዊነቷ እንዲሰበር ምክንያት የሆነው ማዕከል ላይ መንግስት ነው ተብሎ ስም ተሰጥቶት የተቀመጠ ኃይል መሆኑ ነው። ዜጎች አሁን የሚያለቅሱበት የሚጠይቁት ጥያቄ አብዛኛው ያለው በዚህ የተሰበረ ሉዓላዊነት ላይ ቆመን ምኞት ማውራቱ ብቻ ሊረዳን አይችልም የሚል ፍራቻ አለኝ። ሁለተኛ ላይ የብሔርን ነገር አልፋችሁ የሆነ ነገር ማድረግ ትችላላችሁ ለሚለው ጉዳይ የአገሪቷ ዋና ችግር ምንድነውና ነው አሁን አገሪቷን ያመሰ ያለው ነገር ምንድነውና ነው። ስለዚህ ይሄንን ነገር ከመንገድ ለማንሳት ራሱ ንግግር፣ ድርድር፣ ክርክር ያስፈልጋል ያልኩት ለዚህ ነው።
ወደ ተመልካቾች የስቱዲዮ ታዳሚዎቻችን ልመለስ። ጥያቄዎች ልውሰድ። እርሶ ማይክሮፎን ያዙ አሉ? እሺ እባክዎን።
አየሁ ብርሃን እባላለሁ ከዋሽንግተን ዲሲ አካባቢ። የመጀመሪያ ጥያቄ ቀጥታ ለማዓዛ ይሆናል። ማዓዛ ከጦርነቱ በፊት ወይ ከለውጡ በፊት በጣም ጥሩ ስራ ስትሰሪ አውቃለሁ። ይኩኖ ነው መሰል የሚባለው ኦርጋናይዜሽኑ ለሴቶች መብት ተሟጋች ነበርሽና አሁን ምን ሆነ ምን አልሆነ ሳይሆን የኔ ጥያቄ የሰላም መንገዶች ስለሚል ስለወደፊቱ ይሆናል። የኔ ጥያቄ ለትግራይ ሴቶች ላይ ለሚደረገው በደል በኢህአዴግ ጊዜ በነበረ ጊዜ ላረግሽው ነገር አሁን ወደፊት የመቀጠል ሐሳብ አለሽ ወይ? ምክንያቱም አንዳንድ ጊዜ ሰላም እስኪሰፍን ድረስ ብቻ መጠበቅ የለብንም እስከ መጨረሻው፣ ምክንያቱም ሴቶች መጎዳዳቸውን አያቆሙም በየቦታው አለና ከሂዩማኒቲ በፖለቲከኛ አይን ሳይሆን በሂዩማኒቲ አይን ሳይሽ ደግሞ አዩ ዊሊንግ አሁን ይሄኛውን የምታረጊውን ተግባር ከሌላ ከአማራ ከአፋር ከኦሮሞ እህቶችሽ ጋር አብረሽ መስራት ትችያለሽ ወይ እንደዚህ አይነቱን ነገር?
እሺ አመሰግናለሁ። እንዳጋጣሚ ሆኖ አላወቅሽውም ይሆናል እንጂ ይሆንም ብቻ ሳይሆን ሲቄ ስኮላርስ የሚባል ሌሎች ሴቶችን ማውቃት ላይ የሚሰራ ድርጅትም መስርተን ነበር። አዲስ አበባ ዩኒቨርሲቲ ውስጥ ለሚኖሩ ኢኮኖሚክሊ ዲስአድቫንቴጅ ለሆኑ ሴቶችም በትምህርት እነሱን ለማውቃት ብለን ከሌሎች ጓደኞች ጋር ሆነን የመሰረትነው ነገር አለ። አለመታደል ሆኖ ልክ የትግራይ ጄኖሳይድ ሲጀመር አብራቸው ሰራ የነበሩ ፌሚኒስቶች አብራቸው ሴቶችን ለማብቃት አብረን ስንሰራ የነበሩ ሴቶች የትግራይ ሴቶች ላይ ነው የዘመቱት። ትግራይ ውስጥ አንድ ህፃን ልጅ ስትደፈር ኤቪደንስ አላችሁ ወይ ያሉ ነው ሲጠይቁ ነው የነበረው። እንግዲህ ሲደፍሯት ቪዲዮ እየቀረጹ እንደነበር አይተናል ሁላችንም። ግን በሰዓቱ የኢትዮጵያ መንግስት ትግራይን ኮምፕሊትሊ ከኮሙኒኬሽን አውት ስላደረጋት እሱን ኤቪደንስ ማቅረብ አንችልም። ስለዚህ ለሴቶች መብት ያለኝ ተሟጋች ያለኝ አቋም ስከውዲያ አሁን አይደለም ከድሮ ጀምሮም ሴት የትም ዓለም ውስጥ ትኑር ሳብጀክት ለምትደረግ እነሱን ኢምፓወር ለማድረግ ሲሰራ ቆይቻለሁ። አሁንም ማይ ፌሚኒዝም ኢዝ ኖት ዲፔንደንት ኦን ማይ አይደንቲቲ ብቻ አይደለም ለሴቶች ሁሌ መቆማለሁ። ግን ይሄ ማለት ትግራይ ውስጥ ያለችውን ሴት ትግሬ ስለሆነች ሴት ስለሆነች ብቻ ሳይሆን ትግራዊት ስለሆነችም ጭምር በደል እሷ ላይ ስለደረሰ እንድትጠፋ ማጠኗ ደግሞ ሰው እንዳይወልድ ዘሯ እንዳይቀጥል ስለተደረገ እሷ ላይ ስለሚደርስ ስቃይና በደል ግን ጩኬ እናገራለሁ። ከአሁን በኋላም እሰራለሁ አሁንም እየሰራው ነው ማለት ነው። አሁን የጠየቅሽኝ አንቺ ጥያቄ በጣም ብዙ ሰዎች ይሄንን አድረስ ማድረግ ስለምፈልግ ነው። ጦርነቱ ጄኖሳይዱ ከመጀመሩ በፊት ትግራይ ውስጥ እንሰራ የነበረውን ስራ በኋላ ሴቶች ሲደፈሩ የትግራይ ወንዶች እኮ እንዲሁ ተፈጥሯቸው ደፋሪዎች ናቸው የሚለው ናሬቲቭ ፑሽ ለማድረግ የኔን ኢንተርቪው የኛን ስራ ተጠቅመውበታል። ይሄች ፋንዳሜንታል የሆነ ችግር አለው። ግጭት ላይ የሚፈጠሩ የሴቶች መደፈርና ኖርማል ሴቲንግ ላይ የሚፈጠሩ የሴቶችን መደፈር ሁለት የተለያዩ ነገሮች ናቸው። አካዴሚክልም በፊሎሶፊም ሁለት የተለያዩ ነገሮች ናቸው። ዓለም ውስጥ እዚህ ቁጭ ብለን እኛ ስንነጋገር አብዛኛው ሴቶች ተጨቁኖ ነው የሚኖሩት የትም ሀገር ውስጥ እዚህ ሀገርም ሌላ ሀገርም። ትግራይ ውስጥ የነበረው እንቅስቃሴ ትንሽ ለየት የሚያደርገው ምንድን ነው? እንደኔ ያሉ ሴቶች መብት አግኝተው ሴቶች ላይ የሚደርስ ማንኛውም አይነት ሰብጀክሽን ልክ አይደለም ብለን ለመናገር የሚያስችለን መድረክ ነበር፣ የሚያስችለን ሶሳይቲ ነበረን። ሴቶች ላይ የሚደርሱን ጥቃቶች ልክ አይደሉም ብሎ እኛን የሚደግፍ ለመነጋገር ፈቃደኛ የሆነ ህዝብ ስለነበር ነው እኛ ወተን መናገር የቻልነው።
ወይዘሪት ማዛ አመሰግናለሁ። የመጨረሻው ጥያቄ እንደ ሰው ሁላችሁንም ራሳችሁን የምትጠይቁት ሊሆን ይችላል። ዘላቂ ሰላም ፍለጋው ከግለሰብ አስተሳሰብ ሊነሳና ምናልባትም መለስ ብሎ ራስን የመጠየቅ እድል ጭምር ይሰጥ ይሆናል። ይሄ ሁሉ ግን ለምን የሚል ነው። ባለፉት 2 እና 3 ዓመታት የታየው ለማመን ከሚችሉት በላይ የሆነ ጭካኔ ምንጩና አላማው በርግጥ ምንድን ነበር? ምንም ይሁን ማን አላማው ወይም ምክንያቱ ሌላ መንገድ አይኖረው ይሆን? በመጨረሻው የፈለጉትን ማስገኘት ሲቻላል ወይ? ከዛስ? ለዚህ ጥያቄ በስካይፕ ከሚገኙት እንግዶቻችን የመመለስ እድል አላገኙት ለአቶ አለማየሁ ፈንታውና ለዶክተር ደረሰ እድል ሰጣለሁ። አቶ አለማየሁ መጀመሪያ።
ታንክ ዩ አሉላ። ብዙ ሐሳቤን ሳልሰጥ ብዙ ጉዳዮች ለተንሸራሸሩ አድሬስ ማድረግ መፈልገው አለባብሱ ቢያርሱ ባርም ይመለሱ ይባላልና ውይይቱ የተጀመረ አይመስለኝም። በተደጋጋሚ የምንሰማው ነገር ከዚህ ስቱዲዮ ኦዲየንስ ውስጥ ካሉትም መድረክ ላይ ተናጋሪ ካሉትም አንድ ሃንጋፕ ያደረግንበት አንድ አይዲያ አለ። ኢትዮጵያን ካገዛዝ መነጠል እንችላለን ወይ? ጋምቤላ ጄኖሳይድ፣ ትግራይ ጄኖሳይድ፣ የአማራ ጄኖሳይድ ወዘተ ወዘተ በኢትዮጵያ ስልጣን ላይ በወጡ አገዛዞች የተፈጸሙ ወንጀሎች ናቸው። ኢትዮጵያ የምትባል ኤንቲቲ አብስትራክት ኤንቲቲ የፈጸመችው ወንጀል አይደለም። ኢትዮጵያ የምትባል ኤንቲቲ ካልፈረሰች የዘር ጭፍጨፋ አይቆምም የሚባል አንድምታ አለው። አይ ዶንት ጌት ዘላቂ ሰላም ማምጣት የሚቻለው ፍትሃዊ የሆነ ስርዓት።
አቶ አለማየሁ ተቋርጧል። ዶክተር ደረሰ የመጨረሻው እድል የርሶ ነው።
አመሰግናለሁ አሉላ። በሁለተኛው ዓለም ጦርነት ወደ 40 ሚሊዮን ሰው ሞቷል። ብዙ ሀገራትና ዜጎች አልቀዋል። ግን የዘር ፍጅት ወይም ሆሎካስት ጄኖሳይድ ደረሰበት የተባለው የአይሁድ ህዝብ በስድስት ሚሊዮን አይሁዶች ሞተዋል። ጦርነት ሲደረግ በጦርነት ጊዜ በሲቪሊያን ላይ የሚደረግ አትሮሲቲስ አለ ወይም መንግስታት የጦር አዋጅን አልፈው የሚፈጽሟቸው የጦር ክራይምስ የሚባለዋል። አንዳንድ ጊዜ አንድ ጎሳ ታርጌትን ሊሆን ይችላል፣ ኤትኒክ ክሌንዚንግ እንለዋለን፣ ወይም ጅምላ የህዝብ ፍጅት ወይም ጄኖሳይድ የሚባላለ። እነዚህ ሁሉ ድንበራቸው የትኛው ነው የጦር ወንጀል፣ የትኛው ነው ጄኖሳይድ፣ የትኛው ነው ኤትኒክ ክሌንዚንግ የሚለውን ለመተርጎም አይደለም ሰፊው ህዝብ የህግ አዋቂዎች ራሱ ሲሟገቱበት ነገር። አሁን ወንድሜ አቶ አለማየሁ ፈንታው እንዳለው ትግሬው ጄኖሳይድ ደርሶብኛል ይላል፣ አኝዋኩ ጄኖሳይድ ደርሶብኛል ይላል፣ አማራው ጄኖሳይድ ደርሶብኛል ይላል፣ ኦሮሞው ከምኒልክ ጊዜ ጀምሮ ጄኖሳይድ ደርሶብኛል ይላል። ሁሉም ሞች ያለው፣ ሁሉም ማልቅ ያለው፣ ሁሉም ህዝቤ ተጎድቷል ማይ፣ ሁሉም ቪክቲም። እንደ ኢትዮጵያ እንደ ሀገር ይሄንን ወንጀል ይሄንን ህመም ይሄንን እልቂት ከየጊዜው የሚያመጣው ምንድን ነው ስንል አቶ አለማየሁ ጥሩ አድርጎ አስቀምጦታል። ሀገረ መንግስቱ አገዛዝ መሆኑን በዜጎች መብትና እኩልነት ላይ እና በመንግስት ደግሞ ለዜጎች ስልጣን ታዛዥ ነው በዚህ ላይ የተመሰረተ አለመሆኑ። እኔ የሚገርመኝ ነገር ይህን ያህል ሁላችንም ለወገናችንና ለብሔረሰባችን የምንቆመውን ያህል አጠገባችን ያለው ሰው እልቂት ኤምፐታይዝ ማድረግ የማንችልበት ምክንያት እና ሀገራችን ደግሞ ለሁላችንም የሚበቃ በፍትህ በእኩልነትና በዴሞክራሲ ላይ የሚቆም ሀገር አድርጎ ይህንን የማያል የበደልና የተጠቂነት ስሜት የምንቆርጠው መቼ ነው? መቼ ነው ሰው? ምን
መልካም።
አመሰግናለሁ።
መቼ ነው ሰው ምን ሆነው ብለዋል። እንግዲህ የሚያነጋግር ነው። ብዙ ጥያቄዎችም ይቀጥላሉ። የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት ማዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንም በትዕግስት ከአንድ ሰዓት ተኩል በላይ ለፈጀ ጊዜ በንቃትም ተሳትፏችሁ አንዳንዶቻችሁም ጥያቄያችሁን ማስተናገድ ሰዓታችን እስኪያጥርን ድረስ በመቆየታችሁ ይሄ ውይይት ይቀጥላል። በሌሎች መሰል ዝግጅቶች መልሰን እንጋብዛችኋለን። ለጥሩ ጊዜያችሁ ለተሳትፏችሁም ጭምር እናመሰግናለን። እግዚአብሔር ይስጥልን። ተመልካቾቻችን፣ ዝግጅታችን እዚህ ላይ ተጠናቋል። መልካም ጊዜ።
አድማጮቻችን አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የዚህ ውይይት ተከታይ ክፍል በነገው ምሽት ይቀርባል። በተጨማሪም በዌብሳይትና ማህበራዊ ድረገጾቻችን ላይም በምስል ጭምር ታገኙታላችሁ። መልካም ምሽት ይሁን እያልን እዚህ ላይ እንሰናበታለን። ሳስተናግዳችሁ የቆየሁት ኤደን ገረመው የምሽቷን